የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት በ19ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ሰንደቅ ዓላማ ነው ባንዲራ የሚባለው? ቃሉስ ከየት የመጣ ነው?
ከቅርብ ጊዜ ድረስ ሰንደቅ ዓላማ ነበር የሚባለው። ሁለቱንም ጭምር ነው፣ ሰንደቁንም ምልክቱ ነው።
ባንዲራ ከጣሊያንኛ የመጣ ነው።
በቅደም ተከተል ያደመጣችኋቸው ፕሮፌሰር ጌታቸው ኃይሌና ፕሮፌሰር ኃይሌ ላሬቦ ናቸው፣ ያወያዩናል። ኢህአፓ ከህቡ ትግል ወደ ግልጥና ሰላማዊ ትግል ሊገባ ወሰነ።
የመቀራረብ ፖለቲካ፣ የመወያየት ፖለቲካ፣ አብሮ የመስራት ፖለቲካ። ከዚህ በፊት ሚኤሶንና ኢህአፓ አብረው እንዲሰሩ ያደረግን ኃይሎች ነን። ኢዲዩና ኢህአፓ አብረው እንዲሰሩ አድርገናል። ኢድሀቅን ስንመሰርን
የድርጅቱን መሪ አቶ መርሻ ዮሴፍን አወያይተናል።
አጼ ቴዎድሮስ ልጅ ራስ መሻ ቴዎድሮስ ይባላሉ። ራስ መሻ ቴዎድሮስ ደጃዝማች ካሳ መሻን ይወልዳሉ። ደጃዝማች ካሳ መሻ እኔን መሸሻ ካሳን ይወልዳሉ።
የሲድ እውቅና ከሰጣቸው አምስቱ የቀድሞ የኢትዮጵያ ነገሥታት መካከል የዳግማዊ አጼ ቴዎድሮስን ሽልማት የተቀበሉትም እርሳቸው ናቸው፣ እኒሁ አቶ መሸሻ ካሳ። ሌሎች በርካታ ዝግጅቶች አሉን ለዛሬ። እንደምን ሰነበታችሁ የተከበራችሁ አድማጮቻችን። ከፕሮዲውሰራችን ንጉሡ ታምሬ ጋር አዲሱ አበበ ዝግጅቶችን በቅደም ተከተል በማቅረብ ሳስተናግዳችሁ አመሻለሁ። ዛሬ የ2011 መስከረም ከጠባ 13ኛ ቀን ላይ ነን። አይደለም እንዴ ንጉሴ? ንጉሴ ዛሬ ሙሽራ ነው፣ ግን የራዲዮ መጽሔት ነገር ሆኖበት ከህዝብ ከድምተኞቹ መካከል ወጥቶ አየር ላይ ነው። እንኳን ደስ ያለ አቦ።
እንኳን አብሮ ደስ አለን አዲሱ። በጣም 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 ደስ ብሎኛል። ተባለ እንዴ እንዳልከው ተባለ 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 እና
አይደለም እንዴ? አዎ፣
ከአዳራሽ ወጥቼ ነው የማነጋግርህ።
ይቅርታ ከህዝብ መሀል ለየውህ። በነገራችን ላይ እንኳን ደስ ያለህ ለአንተም፣ ለሙሽራውም፣ ለወይዘሮ ሳባም። እንደው ባለፈው አንተ ሳባን ስታገባ ዘፍነህ ነበር አሉ። ዘንድሮስ መሸጥ አረገ እንዴ በልጅ ሰርግ?
ልክ ነህ። የዛሬ 28 ዓመት ዘፍኜ የነበረው ማሽላ ወገሬ አባቴ በ1926 ዓ.ም ሲያገቡ የዘፈኑት ነው። ዛሬ ደግሞ ልክ ይህ ዘፈን በተዘፈነ በ85 ዓመቱ ከ1926 ጀምሮ ማለት ነው። እንደው ማሽላ ወገሬ ዝማም ልጅ ሙሽሬ ብዬ አስነካሁት እንጂ
ጥሩ ነው። ምን ይልክን አስነስተኸዋል። እንኳን ደስ ያለህ ብለናሃል እኛ ከወዲሁ። መልካም በዓል ይሁንልህ። በኋላ ለዝግጅትህ ትመለሳለህ።
እንኳን ደስ አለ ንጉሴ፣ እንኳን ደስ አለ ብያለሁ። እኔም
ንጉሱም እንዲሁ እንኳን ደስ ያለ ሰላምታ አቅርቦልሃል።
በጣም አመሰግናለሁ። ሌሎቻችሁንም ሁሉ በጣም እግዚአብሔር ይስጥልኝ። መልካም የመስቀል በዓል እንዲሆንልኝ ደግሞ እኔ በድጋሚ ለብቻ እመኛለሁ። ለእናንተም ሁሉ መልካም በዓል ይሆንልን። በነገራችን ላይ ቅድም ያነሳኸው የሰንደቅ ዓላማው ጉዳይ በጣም 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 ጥሩ ነው። እኔም ራሴ ስለ ሰንደቅ ዓላማ አንድ ዜማ የኢትዮጵያን ባንዲራ ለሚወዱ ሁሉ ደርሼው በልዩ ልዩ ምክንያት ለሕዝብ ሳይቀርብ የቀረ ስላለ የሚቀጥለው ሳምንት የሰንደቅ ዓላማ ቀን ይሆናል ብዬ ተስፋ አደርጋለሁ እና እንደው በሱ ጉዳይ ላይ ደግሞ እንድታስብበት እፈልጋለሁ። አዲሱ
ጥሩ ነዋ። ሰኔና ሰኞ ይልሃል። እንደዚህ ነው እንግዲህ የዛሬ 15 ቀን የአንተን ዜማ እናጫውታለን። ለአሁኑ መልካም በዓል በድጋሜ። አድማጮች እንግዲህ ወደ ዜናው እንሄዳለን። ንጉሴ በኋላ ይመለሳል።
ንጉሴ አክሊሉ እንዲሁም ምኒልክ ንጉሴ፣ በእኔም በኩል እንኳን ደስ አላችሁ፣ መልካም ጋብቻ ይሁን። ክቡራትና ክቡራን አድማጮች ጤና ይስጥልን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በስቱዲዮ ጀስቲን ትዋይት የቴክኒክ መሳሪያዎች ላይ ይገኛል። ኢትዮጵያ በአሁኑ ወቅት ወሳኝ የሆነ የለውጥ ሂደት መጀመሯንና በርካታ የበጎ ፈቃድ ሰዎችን እንደምትፈልግ ታዋቂው ምሁርና የሰብአዊ መብቶች ተሟጋች ፕሮፌሰር መስፍን ወልደ ማርያም አሳስበዋል። እያንዳንዱ ሀገር ወዳድ ዜጋም ለተጀመረው ለውጥ ድጋፍ እንዲያደርግ ጠይቀዋል። ፕሮፌሰሩ ይህንን መልእክት ያስተላለፉት ለመብቶች ተሟጋቹና በግብረሰናይ ለሚታወቀው ለአቶ ኦባንግ ሜቶ አቀባበል በተዘጋጀ ስነ ስርዓት ላይ ነበር። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ።
ትናንት ከቀትር በኋላ በጊዮን ሆቴል ለውጡን እናግዝ፣ ለመግባባት እንነጋገር በሚል ርዕስ ፕሮፌሰር መስፍን ለማርያም ባደረጉት አጭር ንግግር ኢትዮጵያ ዛሬ ያለችበትን ሁኔታ ሁለት አማራጭ ግቦችን በጉልህ አስቀምጠው ነበር ያሳዩት። ሁለቱም የሚታዩ የጉዞ መዳረሻ ናቸው ያሏቸው ገደልና ተራራ እንደሚመስሉ አሳይተው፣ አማራጮቹም ሁሉም ተያይዞ ገደል መግባት ወይንም ሁሉም ተያይዞ ወደ ተራራው መውጣት ነው ብለዋል። ወደ ተራራው መውጣት የጀመሩት ይህን ለውጥ የሚመሩት አቶ ለማ መገርሳና ዶክተር አብይ አህመድ እንዲሁም ከነሱ ጋር የቆሙት ብዙ ሰዎች መሆናቸውንም ገና የለውጡ ምልክት ብልጭ እንዳለ በፌስቡክ መግለጻቸውን ያስታወሱት ፕሮፌሰር መስፍን ለኢትዮጵያ የለውጥ ጉዞ መቃናት ኢትዮጵያ ልዩ ሰዎችን ትፈልጋለች ብለዋል።
ኢትዮጵያ ልዩ ሰዎች ትፈልጋለች፣ በብዛት ትፈልጋለች። አሁን አንዳንድ ልዩ ሰዎችን እያወጣች ነው። ለማ መገርሳን ትፈልጋለች፣ አብይ አህመድን ትፈልጋለች። ከነሱ ጋር የቆሙትን ሁሉ የበጎ ፈቃድ ሰዎች ይቺ ሀገር ትፈልጋለች። ዛሬ ነው የኢትዮጵያዊነት ወኔን ማሳያ ጊዜው። ዛሬ ነው እነዚህን ሰዎች በመደገፍ የኢትዮጵያን ጠላቶች ማሸነፍ የሚቻለው። ዛሬ ነው ከትንሽነት ወደ ትልቅነት መራመድ የምንችለው። ዛሬ ነው ካለመግባባት ወደ መግባባት የምንደርሰው።
ኢትዮጵያውያን ሁሉ ለዚህ ለውጥ የየአቅማቸውን እንዲያዋጡም ጥሪያቸውን አሰምተዋል። ይህ የውይይት መድረክ የተዘጋጀው ለአዲሲቱ ኢትዮጵያ የጋራ ንቅናቄ ድርጅት መስራች የሆኑትን አቶ ኦባንግ ሜቶን እንኳን ደህና መጡ ለማለት ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሰግናለሁ ለዘገባው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በጀልባ መገልበጥ 224 ሰዎቿን ያጣችው ታንዛኒያ ዛሬ ብሔራዊ የሐዘን ቀን አውጃ ውላለች። ኤምቪ ኔሬሬ የሚል መጠሪያ ያላት ጀልባ ሙሉ የማሳፈር አቅሟ 100 ሰው ሆኖ ሳለ 300 ሰው አሳፍራ የነበረ ሲሆን ወደምትጠጋበት የኡካራ ደሴት ቡይሲያ ቀበሌ የባህር ዳርቻ ልትደርስ 50 ሜትር ያህል ሲቀራት ነበር የተገለበጠችው። መንገደኞቹ የተሳፈሩት በቀበሌዋ ለሚቆመው የሐሙስ ገበያ ለመድረስ ሲሆን የጀልባይቱ ቀዛፊ ወደ ወደቡ ለመድረስ ጀልባይቱ ስትጠጋ ድንገት በማዞሩ ምክንያት ተሳፋሪዎቿ ወደ አንድ ወገን ተገፍትረው ሲጠራቀሙ ሚዛኗን በማጣቷ ነው የተገለበጠችውና ተሳፋሪዎቿ ሁሉ በቀዝቃዛው የባህር ውሃ ውስጥ የገቡት። በአደጋው ለሞቱት ጸሎትና ሽኝት ለማድረግ ዛሬ በቀበሌይቱ በተካሄደው ስነ ስርዓት ላይ የሀገሪቱ ጠቅላይ ሚኒስትር ቃሲም ማጃሊዋ ተገኝተዋል። የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ከነገ በስቲያ ማክሰኞ ኒውዮርክ ላይ ይከፈታል። ለአንድ ሳምንት በሚቆየው በዚህ ጉባኤ ላይ የመንግስታቱ ድርጅት 193 አባል ሀገሮች ርዕሳነ ብሔር፣ መራህያነ መንግስትና የየመንግስቶቻቸው ተወካይ የሆኑ ከፍተኛ ባለስልጣናት የሚናገሩ ሲሆን ለዚህ ዓመት የተያዘ ወይም የተቆረጠ ይህ ነው የሚባል የመነጋገሪያ አጀንዳ ስለመኖሩ እስካሁን አልተገለጸም። ይሁን እንጂ መሪዎቹ የየሀገሮቻቸውና የየአካባቢያቸውን አንገብጋቢ የሚሏቸውን ጉዳዮች የሚያቀርቡ ሲሆን ንግግሮቻቸውን በ15 ደቂቃ እንዲገድቡ ተጠይቀዋል። የዩናይትድ ስቴትስ ፕሬዚደንት በመክፈቻው ዕለት ከነገ በስቲያ ሁለተኛው ተናጋሪ ሲሆኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዋሽንግተን ጊዜ የፊታችን አርብ ተስያት፣ በኢትዮጵያ ጊዜ አርብ ለቅዳሜ አጥቢያ ሌሊት መሆኑ ነው ንግግር እንደሚያደርጉ በመርሃ ግብሩ ተይዟል። የጠቅላይ ሚኒስትሩ ሙሉ ንግግር በፌስቡክ ገጻችን ከመንግስታቱ ድርጅት ጠቅላላ ጉባኤ የምናስተላልፍ ሲሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከቪኦኤ የቀረበለትን ግብዣ ከተቀበለ በሳተላይት ግንኙነት በመላ ዓለም ላሉ ተመልካቾቹና አድማጮቹ ያለ ክፍያ የጠራ ስርጭት ለማድረግ ዝግጁ መሆኑን ቪኦኤ አስታውቋል። የአሜሪካ ድምፅ ጠቅላይ ሚኒስትር አብይ አህመድ ባለፈው ሐምሌ ዋሽንግተን ዲሲ ላይ ያደረጉትንም ንግግር ከኢትዮጵያ ቴሌቪዥን ጋር በመተባበር በነጻ በቀጥታና በጥራት እንዲደርስ ማድረጉ ይታወሳል። 25 ሰው ለተገደለበትና ወደ 70 የሚሆን ሰው ለቆሰለበት ደቡብ ምዕራብ ኢራን ውስጥ ይካሄድ በነበረ ወታደራዊ ሰልፍ ላይ ለተከፈተ ተኩስ ተጠያቂዎቹ ዩናይትድ ስቴትስና የፋርስ ባህረ ሰላጤ አረብ ሸሪኮቿ ናቸው ስትል ቴህራን ዛሬ ክስ አሰምታለች። ኢራን ውስጥ ሰሞኑን የተፈጸመውን ጥቃት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አውግዘው ሀገሪቱ ውስጥ እየታየ ላለው አለመረጋጋት መሪዎቿ ምክንያቱን የራሳቸው ደጋፊዎችና መሰረት ላይ መፈተሽ አለባት ብለዋል። የዩናይትድ ስቴትስ ከቻይና ጋር በምትገባበት ማንኛውም የንግድ ጦርነት በአሸናፊነት ትወጣለች ሲሉ የውጭ ጉዳይ ሚኒስትሯ ማይክ ፖምፔዮ ዛሬ አመልክተዋል። ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩት ብሬት ካቫኖ የሁለተኛ ደረጃ ተማሪዎች ሳለን ወሲባዊ ጥቃት ፈጽመውብኛል ሲሉ የከሰሱት ዶክተር ክሪስቲን ብሌሲ ፎርድ በሕግ መወሰኛ ምክር ቤቱ ፊት የፊታችን ሐሙስ ቀርበው እማኝነት ሊሰጡ የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተገልጿል። የዌስት ባንክ ቀበሌ የሆነችው ኻን አልአህማር ነዋሪዎች እስከፊታችን መስከረም 21 የሰሯቸውን ቤቶች እንዲያፈርሱ እስራኤል ማስጠንቀቂያ ሰጥታለች። ነዋሪዎቹ ግን አንለቅም፣ ምን እንደሚመጣ እናያለን ብለዋል። ኤድ አቡ ኻሚስ ናቸው የቀበሌቱ ቃል አቀባይ ይህን ያሉት። ወደ አዲሱ ልመልሳችሁ ለቀሪው ዝግጅት።
የራዲዮ መጽሔት የመጀመሪያ ቅንብር ግጥም ነው። እንደሚታወቀው ለሳምንቷ ምርጥ ግጥም እንላታለን።
የአገሬ ምስጥ ይላሰኝ ዕጣ እንደ ሰበዝ መዞ ካፈር ቄሽ ከነጠለኝ አየርሽን ከትንፋሴ ገጥቶ ከባዕዳን ቤት ካዋለኝ ስደት ከጉያሽ መንጥሎ ገጽሽን ካይኔ ከነሳኝ ፊትሽ ፊቴን ከረሳኝ አምላክ በሞቴ ያስታውሰኝ ከመስክ ጨፌሽ ያንተርሰኝ ከጥቁር አፈርሽ ያውለኝ የባዕድ ምስጥ አይብላኝ ኖሩ ያላቀፍኩት ምድርሽ ስረታ በልቡ ይቀፈኝ ባልጠቅምም አይጠየፈኝ አምላክ በጸጋው ይዋሰኝ በሞት ግባቴ ይካሰኝ የአገሬ ምስጥ ይላሰኝ።
የአገሬ ምስጥ ይላሰኝ የገጣሚ ተዋናይና የደራሲ ተመስገን አፈወርቅ የግጥም መድበል ውስጥ ያገኘናት በርዕሱ የተጠቀሰችዋን ነው ያሰማሁት። አዲሱ ዓመት ከገባ ቀናት ቢቆጠሩም የዛሬው የራዲዮ መጽሔት ዝግጅት ለ2011 የመጀመሪያ መሰናዶ መሆኑን ማስገንዘብ እንወዳለን። ያንን ካልን በኋላ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገራችሁ የሚለውን የመልካም ምኞት መግለጫችንን እዩሁ አበባዬ መስከረም ጠባዬ በሚለው ዜማ አጅበን ስናበቃ ወደ ቀዳሚው ዝግጅት እንዘልቃለን። ዘመን ለወጠኖ አዲስ ዘመን ተኮ አበባ መስከረም ጠባ አበባ መስከረም ጠባ ለድምንም ላሚ ማበባዮ ፈኮ አበባ መስከረም ጠባ አበባ መስከረም ጠባ እድሜን ይጨምራል የነሳ ዘመን መስከረም ጠባ መስከረም ጠባ ስሙ ከፍ ይበልን እግዚአብሔር ይመስገን መስከረም ጠባ መስከረም ጠባ ይመስገንልን ለዚያ በቃን ይመስገንልን ለዚያ በቃን አልፎ አመት ፍዳ የሆነው ምህረት መስከረም ጠባ መስከረም ጠባ ተሰቅለነው ጌታ ሆነህልን ይወት መስከረም ጠባ መስከረም ጠባ አዲሱ ልብሳችን ዛሬን ያየንበት መስከረም ጠባ መስከረም ጠባ ደስ ብሎናል ባንተን እዚህ ደርሰንበት መስከረም ጠባ መስከረም ጠባ ይመስገንልን እዚያ በቃን ይመስገንልን ለዚያ በቃን የዜማ ጊዜ ነው የውታ የልልታ መስከረም ጠባ መስከረም ጠባ የተዋሕዶ ቀመር የኢትዮጵያ ስራቷ መስከረም ጠባ መስከረም ጠባ በፍቅር ያካፍል ያለው ለሌለው መስከረም ጠባ መስከረም ጠባ አውደ ዓመቱ ያምራል እንዲስ ያክብረው መስከረም ጠባ መስከረም ጠባ ይመስገንልን እዚያ በቃን ይመስገንልን ለዚያ በቃን። እናመሰግናለን ድምፃውያኑን። ቀዳሚው የራዲዮ መጽሔት የምሽቱ ዝግጅት ነው።
ስሜ በላይነህ ንጋቱ ዘለቀ ነው። የገድል ስሜ መርሻ ዮሴፍ ነው። ኢህአፓ ሊቀመንበር ነኝ።
ኢህአፓ ከ46 ዓመት የህቡ ትግል በኋላ በሚል ርዕስ የወጣው መግለጫ ከእናንተ ጋር ነው ማለት ነው አይደለም?
ትክክል።
ኢህአፓ በሚለው ስም አቶ መርሻ እንደሚያቆት የሚንቀሳቀሱ ኃይሎች አሉ። ይሄ እርሶ የሚመሩት ኢሃፓ ራስን ከሌሎቹ የሚለይበት አለ?
ኢሃፓ ነው በስያሜ ደረጃ መኖራቸውን አልክድም። በተለይ አሜሪካ ተመዝግበው የሚንቀሳቀሱ እና አሉ ለማለት ነው።
ኢሃፓ ሲባል ሁለታቸውንም ሰው ሊያስብ ይችላልና እንዴት ነው የምትለዩት ለማለት ነው?
ፕሮግራም ደረጃ አንድ ነን። በፖለቲካችን ደረጃ እኛ አሁን ሰላማዊ ትግል ለማድረግ ወስነን ከወገናችን ጋር አብረን ለማትግሉን ለመቀላቀል እየገባን ነው።
ውጭ ነበራችሁ 46 ዓመት ሙሉ ማለት ነው?
ውጭ የነበሩ ይኖራሉ። እኔ ግን ሀገር ውስጥ ጎንደርና ጎጃም የምንቀሳቀስ ነበር ለብዙ ዓመታት።
ለእርስዎ ነው 46 ዓመት እንግዲህ የሆነው ማለት ነው?
አዎ።
ሌላው የኢሃፓ ክፍል አለ።
17ቱን ዓመት የትጥቅ ትግል ጭምር እያካሄደ እየታገለ የነበረ ድርጅት።
አቶ መርሻ እንደው ኢሃፓ ሲባል በግልጽ እንነጋገርና ኢሃፓ ሲባል አለ እንዴ የሚል ነገር አለ? አለ እንዴ የለም እንዴ ትተን ይሄ ኢሃፓ ስሙ ባለመታደል ወይም በመታደል ይሁን አሉታዊ እንትን እንዳለው ግልጽ ነው፣ አንክድም። አንዳንድ ሰው አእምሮ ውስጥ ይሄ አለ። እውነት ነው አይደለም ነገሩ? ያንን ያለውን አሉታዊ ግምት በኢሃፓ ላይ ያለውን አስተሳሰብ ለመቀየር ምን ያህል ዝግጅት አላችሁ? የተወሰነም ቢሆን ለማለት ነው። እሱ ላይ ራስንም ግልጽ ማለት ነው።
በበቂ ተዘጋጅተናል። በከፊል በተወሰነ ደረጃ የተወሰኑ ሰዎች እንደዛ የሚሉ አሉ።
አዎ፣ እኔም አንዳንድ ሰዎች ነው ያልኩት።
ደርግ 17 ዓመት ዋሽቷል እኛን እየስከሰሰ፣ 27 ዓመት ህወሓት ዋሽቷል እኛን እየከሰሰ። እነዚህን ነገሮች ለማስተባበል ኢሃፓ ጊዜ አላገኝም፣ ሁኔታ አልተመቻቸለትም። ያ ሀሰት ሲደጋገም እውነት መስሏል። እውነታው ይህ አይደለም። ማንን ለህዝቡ አሁን እኛ እውነታውን ነው የምንነግረው። በጎ የሰራነውን አላማችንን ትግላችንን በደንብ እናሳውቃለን። ለምን እንደታገል ምን ጥያቄ እንዳነሳን የከፈልነውን መስዋዕትነት እናሳውቃለን። ከዛ ደግሞ የተሳሳትንባቸው ስህተቶች የሰራናቸው ነገሮች ደግሞ እነዛንም በመልኩ እውነተኛ ስህተቶቻችንን እናቀርባለን፣ እንገልጻለን። ከህዝቡ ደግሞ የማይሳሳት የማይሰራ ብቻ ነውና ስንሰራ የተሳሳትነውን ይቅርታ እንጠይቅበታለን። ጥያቄዎችን በየመድረኮቹ ጥያቄ ያላቸውን በጥሞና አዳምጠን በስርዓት እንመልሳለን። ተገቢ መልሶችም አሉን። እውነትና ውሸቱም ጠርቶ እንዲታይ እናደርጋለን።
እሺ፣ ዶክተር አብይ የሰላም ጥሪ ካደረጉ ቆይቷል። አንድ አራት ወራት አልፏል። ከእናንተ ቀድሞ የገቡ የፖለቲካ ድርጅቶች፣ ፓርቲዎች አሉ። እናንተ አሁን ነው የወሰናችሁት። ምናልባት ይሄን ፕሮግራም አየር ላይ ስናውል እናንተ አዲስ አበባ ገብታችኋል። ባለፈው አርብ ተነስታችሁ ቅዳሜ ትላንት እንደገባችሁ ገምታለሁ። ለምን አሁን ወሰናችሁ? ቆያችሁ ወይስ ትክክለኛ ጊዜ ነው?
አይ ከወሰንን ቆይተናል። ቅድመ ዝግጅት እያደረግን ነበር፣ በሀገር ውስጥም በውጭም። በውስጥ አባሎቻችን በይፋ መንቀሳቀስ ጀምረዋል። በህጋዊ መንገድ በይፋ መንቀሳቀስ ሁኔታው ስለፈቀደ ጀምረናል።
ጊዜው ነው ማለት ነው። አሁን
ይህንንም የእኛንም አቀባበል የሚያዘጋጁ ጓዶች አሉ አዲስ አበባ ውስጥ፣ ሌላም ቦታ፣ በተለያዩ ቦታዎች ከገባን በኋላም በተለያዩ ቦታዎች በመድረኮች ከህዝብ ጋር እንወያያለን።
በዛው
ወስደን ቆይተናል፣ ግን ዝግጅት እያደረግን የቆየ ነው።
በዛው እንቀጥለው። አሁን ጀምረውታል። ኢትዮጵያ ተገባችሁ በኋላ ምን እቅዳላችሁ? ምን ልታደርጉ ወስናችኋል? ወዴት አካባቢ ለመዘዋወር አስባችኋል የሚለውን ጥያቄ ነበረኝና ስለጀመሩት በዛው ይቀጥሉ። የአዲስ አበባ የኢትዮጵያ ፕሮግራሞች
በመጀመሪያ ያው እንደገባን መገናኛ ብዙሃን ጋራ ያው የሀሳብ ልውውጦች፣ ቃለ መጠይቆችም አንዳንድ መግለጫዎችም ይሰጣሉ። ከዛ በኋላ በተናጠልም በቡድንም ሆኖ በዛ በትግሉ ውስጥ ከኛ ጋር ተሰልፈው የአካልም የስነ ልቦናም ጉዳት የደረሰባቸውን ልናገኝ የምንችላቸውን ሁሉ እናገኛለን፣ እናወያያለን፣ እናጽናናለን። ከዛ ደግሞ ሊደራጅና ሊሰባሰብ የሚችለው ደግሞ ከቀድሞ አባል ውስጥ ያልተዳከመው መንፈሱም ያልተዳከመው በሌላ ሁኔታም ያልተረታውን ወገን አሰባስበን እንደገና ኢሃፓ በእግሩ እንዲቆም እናደርጋለን። ወጣቱንም ከስህተቶቹም የሚማረውን ለወጣቱም በመግለጽ ከድግመ ስህተቶቹ ከጥሩ ጎኖችም ሊማር የሚችለውን በማሳየት ከወጣቶቹም ጋራ
ከሰፊ ትልቅ ትኩረት ሰጥተን እንነጋገራለን፣ መድረኮችን እንፈጥራለን ብለን እቅዳል።
መልካም ነው አቶ መርሻ፣ በጣም ነው የማመሰግነው። በመጨረሻ ባለፈው እንደሚያውቁት ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ መጥተው ነበረ። እርስዎ ያን ጊዜ እዚህ ኑሮ አይኖሩ አላውቅም፣ ግን እርስዎንም ሆነ እንደው በአመራር ደረጃ የሀፓን አባላት ወይም አመራሩን አግኝተው ይሆን? ከተገናኙስ ምን ተነጋግራችሁ ይሆን?
በተወሰነ ደረጃ ውጭ ያለውን የፖለቲካ ድርጅቶች ያው አንድ መድረክ ላይ አግኝተውናል። ሁሉም እድል አግኝቶ ባይናገርም እንግዲህ ትንሽ ለመነጋገር ወይም ለማባዊ ሀሳብ ለመግለጽ ተችሏል። ግን አጥጋቢ ነበር፣ በቂ ነበር አልልም። ሰውየውም በጣም ትልቅ ሩጫ ላይ ብዙ እንቅስቃሴ እያደረጉ ስለነበረ ሰፊ ጊዜ አልሰጡንም ብለን አናማረርም። ግን ወደፊት እንነጋገራለን የሚል ተስፋ ሰጥተውናል።
መልካም ነው።
እና ስንገባ ያንን እንግዲህ ማድረግ እንፈልጋለን። ከቢሮአቸውን ኮንታክት ተገናኝተን እንጠይቃለን።
ይቅናችሁ። በጣም አመሰግናለሁ አቶ መርሻ።
አሜን።
በስራቱ በዝሽ ይበል የናና ሰላም ፍቅር አይራቀን Salam ya garsaw ya garsaw ndaw ya garsaw Salam ya garsaw ya garsaw ndaw ya garsaw Andeman gebeka ya garsaw abro yemikorsaw ndaw kamrin kamrin ndaw kamrin ndaw kamrin kamrin ndaw yemrin ditamr benal kamrin twader sno
በእንግሊዝኛው ምህጻረ ቃል ሲድ ይባላል። ወደ አማርኛ ሲመለስ ማኅበረ ግዩራን ዘረ ኢትዮጵያ ከአራት ወራት በፊት 26ኛውን ዓመታዊ ሽልማት አሰጣጥ ፕሮግራሙን ሲያካሂድ አምስቱን የቀድሞ የኢትዮጵያ ነገሥታት ዘ ማግኒፊሰንት ፋይቭ ብሏቸዋል። ዳግማዊ አጼ ቴዎድሮስን፣ አጼ ዮሐንስ አራተኛን፣ ዳግማዊ አጼ ምኒልክን፣ ንግሥተ ነገሥታት ዘውዲቱን እናም ቀዳማዊ አጼ ኃይለ ሥላሴን ሸልሟል፣ እውቅና ሰጥቷል። የአጼ ቴዎድሮስን ሽልማት አንድ የቤተሰብ አባል ናቸው የተቀበሉት። መሸሻ ካሳ ይባላሉ። ካሳ የሚለው ስም ከዛ ጋር የተያያዘ ነው። ምንድን ነው እርስዎ ለአጼ ቴዎድሮስ?
ከዛ ጋር የተያያዘ ነው። የአጼ ቴዎድሮስ ልጅ ራስ መሸሻ ቴዎድሮስ ይባላሉ። ራስ መሸሻ ቴዎድሮስ ደጃዝማች ካሳ መሸሻን ይወልዳሉ። ደጃዝማች ካሳ መሸሻ እኔን መሸሻ ካሳን ይወልዳሉ። ይሄ ነው ዝርያው።
ስሙን በሙሉ ነው የወሰዱት እርስዎ? ሌላ ስም አልተሰጠውትም ማለት ነው?
አልተጨመረልኝም። እንግዲህ የአያቴን ስም አባቴ ደገሙና አባታቸውን ለማስታወስ እኔን በአባታቸው ስም ጠሩኝ።
እንዴት ነበር? እስቲ ያኔ ስለ አጼ ቴዎድሮስ እንግዲህ ታሪክም ይነገራል። ስለ እሳቸው ታሪኩን የነገሩት
ማሞ ሙጬ ናቸው።
ፕሮፌሰር ማሞ ሙጬ ነበሩ።
እሳቸውም አቅርበዋል፣ እኔም የተወሰነ ነገር ተናግሬያለሁ።
እስቲ የዘር ግንዶ እንዴት ነው? አሁን የአጼ ቴዎድሮስ የልጅ ልጅ ነኝ ሲሉ እስቲ ቴዎድሮስ ከሌን ከሌን የሚለውን ትንሽ ዘርዘር ያርጉ።
አጼ ቴዎድሮስ ሲጀመር አምስት ልጆች ነው የነበሯቸው። ራስ መሻ ቴዎድሮስ፣ ወይዘሮ አልጣሽ ቴዎድሮስ፣ ቀኝ አዝማች ኃይሉ ቴዎድሮስ፣ ቀኝ አዝማች ኢማም ቴዎድሮስ፣ ልዑል አለማየሁ ቴዎድሮስ ናቸው። ከእነዚህ ውስጥ የራስ መሻ ቴዎድሮስ በኩል ነው እኔ ያለሁት። ራስ መሻ ቴዎድሮስ ደጃዝማች ካሳ መሸሻን ይወልዳሉ። ደጃዝማች ካሳ መሸሻ እኔን መሸሻ ካሳን ይወልዳሉ። ዝርያዬ ይሄ ነው።
አሁን በህይወት ያላችሁ ስንት ናችሁ አቶ መሸሻ?
ከዚሁ ከደጃዝማች ካሳ ልጆች አራት ነን። አሁን ለጊዜ ያለ ነው።
እንደው ትገናኛላችሁ?
እንገናኛለን። አዎ።
እዚህ አካባቢ ነው የምትኖሩት? ዋሽንግተን? እርስዎ ዋሽንግተን ነው ያሉት?
ሜሪላንድ አካባቢ ነው የምኖረው። ሌሎቹ ደግሞ ኢትዮጵያ፣ አንዱ ጀርመን ነው የሚኖረው።
ለበዓሉ ከኢትዮጵያ የመጡ የሉም?
አሁን ለጊዜ የመጡ ሰዎች የሉም። ሲድ ጥሪ ወረቀት አድርሷቸዋል። ወይዘሮ አበበች ካሳ፣ አቶ አያሌውን እና አቶ ዮሐንስ ካሳን በቦታው እንዲገኙ ጥሪ፣ ግን ያው በኤምባሲ በኩል ያለው ፕሮሰስ ሊያልቅላቸው ባለመቻሉ እና ሰዓቱም አጭር በመሆኑ በቦታው አልተገኙም። በቦታው እኔ ብቻ ነው የተገኘሁት።
እንደው እንደሚያስታውሱት እንግዲህ ሲድ በየዓመቱ እውቅና የሚሰጣቸውን ሰዎች ታሪካቸውን የምንችለውንም እያቀረብን እንዲህ እናዋያለን። የዘንድሮው አራት ወር ቢያልፈውም ታሪኩ ምንጊዜም ለአድማጭ ሊቀርብ ይችላል። ምንም ችግር የለውም። ጊዜ ያለፈበት የሚባል ነገር አይደለምና ለዚህ ነው ዛሬ ያቀረብነውት። እንዴት ነበር ግን የበዓሉ ስሜት? እርስዎ ለዚህ ውይይት ቀጠሮ ስወስድ እንደው ሲድ ላደረገው ነገር እግረ መንገዴን ለማመስገንም ነው እንጂ ብዙ ነገር የታወቀ ነው ብለውኛል። አዎ የታወቀ ነው። ግን ምን ስሜት ፈጠረቦ በዛን ዕለት እዛ ቦታ ዳግማዊ አጼ ቴዎድሮስን ተወክለው ሲገኙ?
እጅግ በጣም ደስተኛ ነኝ። ማለትም አጼ ቴዎድሮስ ከሞቱ በ150 ዓመታቸው የሚዘክር ድርጅት መገኘቱ፣ አጼ ቴዎድሮስ የተረሱ መንግስት ናቸው እና አስታውሰው በዚህ ቦታ ተገኝተን የእሳቸውን ሽልማት በማገኝበት ጊዜ የተሰማኝ ደስታ ከፍተኛ ስሜት የሚሰጥ ነው እና ማህበረ ጌበራን ዘረ ኢትዮጵያ በእንግሊዝኛው አጠራር ሲድ ይህንን ፕሮግራም በማዘጋጀት ቀድሞ ነገስታትን በመዘከር ጊዜያቸውና ገንዘባቸውን መስዋዕት በማድረግ ላዘጋጁት የቦርዱ አባላትና የማህበረ ጌበራን ዘረ ኢትዮጵያ አባሎች በአጼ ቴዎድሮስ ቤተሰቦችና ደጋፊዎች ስም አክብሮቴን እና ምስጋና የላቀ መሆኑን ልገልጽ እወዳለሁ በቅድሚያ። በመቀጠል እንግዲህ አጼ ቴዎድሮስ ለሀገር የሞቱ ሀገራቸውን አንድ ለማድረግ ኑሯቸውን ከሀገራቸው ጋር በማቆራኘት ብቻ ህይወታቸው መስዋዕትነት የከፈሉ ታላቅ መሪ እንደነበሩ እኔ መሆንኩ ማንኛውም የኢትዮጵያ ሕዝብ የሚገነዘበውና የሚያውቀው ታሪክ ነው። ሆኖም ግን እንደ ድል ሆኖ ከዛ በኋላ በነበሩ መንግስታት ምንም አይነት ድጋፍና ስማቸውም እንዲገን ባለመፈለጉ ተደብቆ የቆየ ነው። ተደብቆ ቢቆይም ብዙ ሰዎች፣ ብዙ ጋዜጠኞች፣ ብዙ የመድረክ ሰዎች ቴዎድሮስን በቲያትር በመጽሐፍ በብዙ ነገር ገልጸዋቸዋል። ቴዎድሮስ እንዲያውም በተለይ አሁን ሀገራችን ባለችበት ጊዜ የአንድነት አርማና የአንድነት ምልክት ሆነው በየሰልፉ ላይ የሚነሱ ፎቶግራፋቸው የሚለጠፍ ፍቅር ያላቸው መሪ እንደነበሩ የተገለጸበት ጊዜ ከመቼውም በበለጠ በዚሁ አሁን በያዝነው ዓመት ነው። ይሄም እጅግ በጣም ያስደስታል። አንድ ሰው በሰራው ስራ በ150ኛው ዓመት ላይ ታውሶ ምስጋና በህዝብ ዘንድ ማግኘት ከመቼውም ጊዜ በበለጠ የሚያኮራ ነው።
እንደው አቶ መሸሻ የአጼ ቴዎድሮስ ዝርያ ስለሆኑ አንዳንድ ነገር ከአጼ ቴዎድሮስ እርስዎ በግሎ የወረሱት ባህሪ ወይም ከቤተሰቡ ከዛ የዘር ግንድ የወረሱት ባህሪ ያለ ይመስሎታል?
የወረስነው ባህሪ ከቤተሰቡ ምናልባት የታቸውን ትህትና ነው። ለሰው መልካም ነገር ማሰብ ነው። እንግዲህ አልፎ አልፎ ደግሞ የልጅ ልጆች ኃይለኝነቱንም ጨምረው የሚታዩ ይኖራሉ።
አዎ፣ እንደ እሱ ላነሳ ነበር። ትህትና ቢሉ ትህትና እና ኃይለኝነት የተለያየ ነው። በእርግጥ ኃይለኛ ሰው ትሁት ሊሆን ይችላል።
ሩሩ ነበሩ ይባላል። አጼ ቴዎድሮስ በጣም ሩሩ ነበሩ ይባላል። ከሩሩነታቸው ከመነጨ ጤናው ወደ ኃይል የሚያዘነብሉት የሚሉ ብዙ እንትኖች አሉ፣ አፈ ታሪኮች አሉ።
ትህትናንና ኃይለኝነትን ወርሻለሁ ነው የሚሉኝ።
ሁለቱም እንደየመልኩ ይነበባል።
እውነት ነው፣ እውነት ነው፣
እንደየመልኩ ይነበባል ነው።
ሌላው አቶ መሸሻ ስለ አጼ ቴዎድሮስ እንደው በብዛት ያልሰማ ነው ምናልባት የተቀበሩበት ቦታ ራሳቸውን እንደገደሉ ነው ታሪክ የምናነበው። የት ተቀበሩ? የቀብሩስ ቦታ ይታወቃል ወይ? እናንተስ ቤተዘመዶች ያን ቦታ ለማየት እድል አግኝታችኋል ወይ?
አጼ ቴዎድሮስን መቃብር የኔ አያት ራስ መሻ ቴዎድሮስ አጼ ቴዎድሮስ መጀመሪያ በመቅደላ መድኃኔዓለም ቤተ ክርስቲያን ነው አስከሬናቸው ያረፈው በሞቱበት መቅደላ። በኋላም ትልቁ ልጃቸው ራስ መሻ ቴዎድሮስ ሀገራቸውን ህዝብ ከጎንደር በማሰባሰብ አጼ ቴዎድሮስን አጽም ከነበረበት ከመቅደላ መድኃኔዓለም ቤተ ክርስቲያን በማውጣት ከብዙ ቀን ጉዞ በኋላ መጀመሪያ ከተማሩበት ሀገራቸው ጎርጎራ ቸንከር ተክለ ሃይማኖት ላይ ከተለቀሰላቸው በኋላ ወደ አለፋ ጠቁሳ በመጓዝ አባታቸው ሀገር ከሆነው ቋራ ከሚገኘው ከታላቁ ገዳም ማህበረ ስላሴ ገዳም ለመጨረሻ ጊዜ በክብር አርፏል። ሌላ ማስተላልፈው መልእክት ስላለኝ።
እሺ፣ መልካም፣ በሱ እናጠቃል። እሺ፣
ታላቁ መሪ አጼ ቴዎድሮስ ቤተሰቦች ለሀገር የሞቱ ንጉስ መሆናቸው እየታወቀ ጊዜ በፈጠራቸው ሰዎች አዳሪ ናችሁ በመባል ንብረታቸው ተወርሶ ቤተሰቦቻቸው በየቦታው ተበታትነው ይገኛሉ። አሁን ለኢትዮጵያ መንግስት የማሳስበው ነገር ቢኖር ውለታቸውና ለሀገር ያበረከቱትን አስተዋጽኦ በመመልከት ለሌሎች የመንግስት ቤተሰቦችን እንደተደረገ ሁሉ የተወሰደባቸው ንብረት እንዲመለስላቸው በዚህ አጋጣሚ ላሳስብ እወዳለሁ። በተጨማሪም ለአጼ ቴዎድሮስ ልጆች፣ ቤተሰቦች፣ ደጋፊዎች፣ ለመላ የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን እላለሁ። ለቪኦኤ አዘጋጆች ስለተደረገልኝ ቃለ መጠይቅ አመሰግናለሁ።
የሰገደላት ውበቱን ያችን የቃል መሳየት ሞቶ ከደማት ቴዎድሮስ ቆሞ ስቃይ ዋላ ለማየት የወደቀላት ውበቱን ያችን የቃል መሳየት ሞቶ ከደማት ቴዎድሮስ ቆሞ ስቃይ ዋላ ለማየት Jibna safatana Gakabana Sakabana Wabi Zorabi Sulbamana Gabri is you all Can you Zarana Jibna safatana Kabat Kabana Sakabana Wabi Zorabi Sodamana Yenata Dasa Kundun Tarasu Chaklo Kasa Gatana Posu Watalanda
ቴዎድሮስን ቴዲ አፍሮን አመሰግናለሁ። ንጉሴ አክሊሉን እንደገና ከህዝብ መካከል ከሙሽሮቹ መካከል ልጠራ ነው ለዛሬ ዝግጅቱ።
ከአዲስ አበባ ውስጥ የምኒልክ ትምህርት ቤት ዳይሬክተር መሆን በጣም ደጅ የሚያስጠና ነው።
ባለፈው ፕሮግራም ዶክተር አግደው ረዴ እንዲህ ሲሉ ነበረ ውይይታችንን ያቋረጥ ነው፣ ዛሬ እንቀጥላለን። ዘመናዊ ትምህርት በኢትዮጵያ ዝክረት ማለም ይሄ ነው። ከዶክተር አግደው ጋር ቀደም ብለን ባደረግናቸው ውይይቶች የህይወት ታሪካቸውን ባጭሩ አጫውተውናል። ዛሬ ደግሞ ወደኋላ መለስ ብለው ቀደምት የውጭ አገር ትምህርት ቤቶች ዲሬክተሮችን ጭምር እያስታወሱ ቁም ነገሩን በቀልድ እያዋዙ ያጫውቱናል።
እና ምንልክ ትምህርት ቤት ብዙ ዲሬክተሮችም አሉ ነበሩ። መጀመሪያ ሀና ሳሊብ የሚባል ግብጻዊ ነው በአጼ ምኒልክ ጊዜ የተመደበው። ያን ጊዜ አቡነ ማቴዎስ ይባላሉ ጳጳሱ ግብጻዊ ናቸው። በዳግማዊ ምኒልክ ንጉሠ ነገሥትና በአቡነ ማቴዎስ መካከል መግባባት አለ እና ሐኪም ወርቅነህ የሚባሉ የመጀመሪያ የተፈሪ መኮንን ሲመረቅ ዲሬክተር ነበሩ። ምኒልክ አማካሪ ነበሩ ሐኪም ወርቅነህ። እሳቸው ከህንድ መጥተው ግብፅም ቤሩትም እንግሊዝም ሀገር የኖሩ ናቸው በልጅነታቸው። እና ሐኪም ወርቅነህ የሚፈልጉት እንግሊዞች እንዲመጡ ነው። ጠብ ነበረ። ሁለቱ አይዋደዱ፣ ሐኪም ወርቅነህና አቡነ ማቴዎስ አይዋደዱም። በማይዋደዱበት በእምነት ይሁን አንደኛው ሃይማኖት አጥባቂ ይሁን አንደኛው ደግሞ የላላ ይሁን አይታወቅም። እና አቡነ ማቴዎስ ለአጼ ምኒልክ እንትን ብለው እንግሊዞች አራት እንግሊዞች ይመጣሉ የቀረው ግን ህንድ ነው የሚሆነው አሉ። ማቴዎስ ግን ንጉሱ ከመኳንንቱ ጋር ግራና ቀኝ አዩና ሃይማኖቱን መነካካት አደገኛ መሆኑን አዩ። ኋላ አቡነ ማቴዎስ እንዳሸነፉ ተቆጠረ። ከግብፅና ከህንድ ብቻ ከህንድ በቀደም ኃይለ ሥላሴ ጊዜ ነው። በአጼ ምኒልክ ጊዜ ራማሴ የሚባል ግብፃዊ መጣ። ራፋት የሚባል ግብፃዊ መጣ። ረልድ የስዊድን ደግሞ ለመጣ እና በርንስ የሚባል ካፕቴን ስሚዝ የሚባሉ እና ሚስተር ዛኪ ደግሞ የግብፅ ሚስተር ፊሊፕስ ደግሞ አሜሪካዊ መጣ። ዶክተር ማቲው የሚባል ኢንዲያን እንደገና መጣ። ወደ 6-7 ዲሬክተሮች አሉ የውጭ ዲሬክተሮች። እነሱ ሁሉ እየተመረጡ ነበር የሚመጡት።
አስተማሪውም እንግዲህ ከእነዚህ ከዲሬክተሮች ጋር በቋንቋ የሚግባባ ነበር፣ ጎበዝ ነበር። እንዴት ነው
ተማሪዎች እንግዲህ ያን ጊዜ 96 ናቸው። ሊገርም ይችላል። አንዳንዱ የሚያስቅ ነው።
ዶክተር አግደው ረዴ ስለ ቀድሞ የትምህርት ቤት ርዕሰ መምህራን ዲሬክተሮች እንዲህ እያሉ በሰፊው ካጫወቱን በኋላ ተማሪውን በተመለከተ ደግሞ
ምንም ይሁን ምን አገሬ እኔ ነው እንዲህ ነው፣ ወንዙም እኔ ነው፣ ተራራውም እኔ ነው፣ አየሩም እኔ ነው፣ ድንበሩም እኔ ነው እንዲል ያስፈልጋል። በጠይምነቱ ኮርቶ እንዲናገር፣ በንጉሠ ነገሥቱ እንዲያከብር፣ ሃይማኖቱን እንዲያከብር፣ ባህሉን እንዲያከብር፣ ቋንቋውን እንዲያከብር ያስፈልጋል። አንድ ወጣት 10 ጊዜ ቢማርም ባይማርም ይሄ ነበር። በሶስተኛ ያኛው የመጀመሪያው አጼ ምኒልክ ጊዜ የነበረ ነው ቋንቋ እና ሀሳብን ከዘመናዊ ስልጣኔ ጋር የማስተዋወቅ ጉዳይና ትምህርት ፍቱን መድኃኒት መሆኑን በአጼ ምኒልክ ጊዜ ነው እንዲታወቅ የተደረገው። ይሄ ትልቅ ምዕራፍ ነው። ምክንያቱም ብዙ አስተሳሰብ አለበት ሀገር ትምህርት ያዋጣናል ብለው ጃንሆይ ምኒልክ ይህን ሲከፍቱ ተቃውሞ ነበረባቸው። በሁለተኛው እንደተባለው ራስ መኮንን አንዳው ተፈሪ መኮንን ተፈሪ መኮንን ደግሞ የተፈሪ መኮንንም ደግሞ የስልጣኔ ሀሳብ የተማሩት ከአጼ ምኒልክ ነው። ምክንያቱም ራስ መኮንን የሚባሉ አባታቸው አብዛኛውን ወደ ጣሊያን ሀገር፣ ፈረንሳይ ሀገር፣ ጀርመን ሀገር፣ እንግሊዝ ሀገር ሄዱ ነበር እየተላኩ። ራስ መኮንን ራሳቸው አንጎላቸው ክፍት ነው። ስለዚህ ልጃቸው ይቀርጡት ነበር በትምህርት በእውቀት አስተሳሰብ፣ ፍርድ አሰጣጥ ምናምን ማለት ከሰው ጋር ሲኖር አንድ ልጅ የሰው ሁኔታ እንዲያጠና ማስተማሩ ክፉ አይደለም። እና ያ ከዚያ በኋላ ጣሊያን መጣብን ትዝ ይልህ እንደሆነ ጣሊያን ሲመጣ ምኒልክም ደግሞ የኤርፎርስ ካምፕ ነበር የሆነው። እንደገና የሰማ የእስር ቤት ነበር የሆነው።
አመሰግናለሁ ዶክተር አግደው ረዴ። ጣሊያን መጣ፣ ከዛ በኋላስ? ከዛ በፊትስ የነበረው ምን አይነት ነበር የትምህርቱ ሁኔታ? ይህን በተመለከተ ወደ ኋላም ወደፊትም እየሄድን እንግዲህ በሰፊው እንጨዋወታለን። ለዛሬ በዚሁ ይብቃኝ።
ማሪቱ ለገሰ በቅርቡ ያወጣችው ሲዲ ላይ ይሄን እንጋበዝኳችሁ።
ወገን ትዝታው ያንገበግበ ናፍቆቱ ጎዳስሰኛል ውለታው ይጃለ ይጃለኝ ትዝታው እየታገለኝ ከማሽራል በልቤ ሀገሬ ወገን ትዝታው ያንገበግበ ናፍቆቱ ጎዳስሰኛል ውለታው ይጃለ ይጃለኝ ትዝታው እየታገለኝ ትዝታው ካንተ ጋር ያለው ሞቴን ታሃገሪ እሱ ይበረለው እኔን አለበሰኝ የሷን ደጣይ ወላ ፈትኮ ወረሰኝ ደጉ ያገሬ ሰው የወንዴን ክብሬ ካንተ ጋር ያለው ሞቴን ታሃገሪ ደጉ ያገሬ ሰው የወንዴን ክብሬ ካንተ ጋር ያለው ሞቴን ታሃገሪ
ይገማሸራል ይንጎማለላል ማለት ይሆን? ማሪቱ ወደ ስቱዲዮ መጣ እንድታጫውተን ልንጋብዛት ስንሞክር ፈልገን አላገኘናትም። በየስቴቱ እየተቀባበሏት ለኛ ወረፋ አልደረሰም። እንደደረሰን እናቀርባታለን። ለአሁኑ እናመሰግናለን። የሰንደቅ ዓላማ ነገር፣ የባንዲራ ነገር ሲያወዛግብ ሰንብቷል። ኢትዮጵያ ውስጥ ሁለት ምሁራን አዋይተናል። ከኒውዮርክ ፕሮፌሰር ጌታቸው ኃይሌ የቋንቋና ስነ ጽሑፍ ሊቅ፣ የጥንታዊ መጽሐፍ ተመራማሪና አጥኚ፣ የባህሬን ድርሰት አጥንተው የተረጎሙ ናቸው። ከብዙ በጥቂቱ ስናስተዋውቃቸው ሌላው እንግዳ ፕሮፌሰር ኃይሌ ላሬቦ ናቸው። ከአትላንታ ጆርጂያ በሞርሃውስ ኮሌጅ የታሪክ መምህር ናቸው። ፕሮፌሰር ኃይሌ አመሰግናቸዋለሁ ሁለታችሁንም ለውይይት ፈቃደኛ በመሆናችሁ። ዶክተር ጌታቸው ከአባባሉ ብንጀምር ባንዲራ ነው ሰንደቅ ዓላማ?
ከቅርብ ጊዜ ድረስ ሰንደቅ ዓላማ ነበር የሚባለው። ሁለቱንም ጭምር ነው፣ ሰንደቁንም የሚተከልበትንና ዓላማውን። ሰንደቁ መቆሚያው ነው፣ ዓላማው እዚያ ላይ ያለው ምልክቱ ነው። አሁን ዛሬ ባንዲራ የሚባለው ሰንደቅ ዓላማ የሁለት ቃል የተያያዘ ነው።
ባንዲራ ሲባል ትርጉሙን ይለውጠዋል እንዴ ፕሮፌሰር ኃይሌ?
ባንዲራ ከጣሊያንኛ የመጣ ነው፣ ባንዲራ። ከዛ ነው የወሰድ ነው። ጣሊያን በሀገራችንን በያዙ ጊዜ አናስተውልም እንጂ ብዙ ነገር ትተውልናል። ጣሊያኖች የተውልን ቅርስ ነው እንደማለቴ ነው።
ገባኛው። ባንዲራም ከነሱ የመጣውና ሌላም የወረስ ነው አለ ሊሉኝ ነው ይፈልጋል። ጥሩ። እንደው ባንዲራ ሰንደቅ ዓላማ በንል ልዩነት የለውም። አንዳንድ ሰዎች ባንዲራ ስንል ሰንደቅ ዓላማ ነው የሚባለው ስለሚሉ ምናልባት አጠራሩ ስህተት ይኖረው የሆነ ብዬ ነው ቀደም ሲል ለፕሮፌሰር ጌታቸው መነሻ ጥያቄ ሆን ያደረግኩት። በዛውን ቀጥል እስኪ ፕሮፌሰር ጌታቸው፣ ስለ ሰንደቅ ዓላማ አንድ ሀገር ከዚያም ደግሞ አልፎ ቡድን ወይም ድርጅት ሰንደቅ ዓላማ የሚያወጣበት ህግ አለ? ምንድን ነው የሰንደቅ ዓላማ አወጣጥ አጀማመር ህግ ደንቡ?
የሰንደቅ ዓላማ አመጣጥ ከሀገር ከመገንባት ጋር የተያያዘ ነው። አንድ ሀገር ይኖራል፣ አንድ መንግስት ይኖራል፣ አንድ መገናኛ ቋንቋ ይኖራል፣ አንድ ምልክት ይኖራል እና እነዚህ ሁሉ አብረው የሚመጡ ናቸው እና ይሄ እነዚህ ሁሉ የትኛው ነው በህዝብ የሚደረገው? ያው መሪዎቹ የሚያመጡት ነው። አገርም ስትፈጠር አንድ ቤተሰብ ይጀምራታል፣ ሰፊያ ገብ ትሆናለች። መንግስትም ሲቋቋም አንድ ቤተሰብ ያቋቁመዋል። ያ ሰፊ መንግስት ይሆናል፣ ለሁላችንም ያቅፋል። ለዚያ እንግዲህ ምልክት፣ የአንድነት የአንድ ሀገር ምልክቶች ናቸው እነዚህ ሁሉ።
ፕሮፌሰር ኃይሌ ምናልባት ይህኑ ጥያቄ እንደው ህግ አለው ወይ አጀማመሩ አመጣጡ? ባንዲራ እንዴት ነው ሰንደቅ ዓላማ ወይንም
በኢትዮጵያ ብዙ ነገር ስናይ ሁሉ ነገር በባህል ነው የሚሄደው። በአፈ ታሪክ ላይ ነው ተመሰረተ። ከጊዜ ወደ ጊዜ በሀገር ውስጥ ሰንደቅ ዓላማ እንዳለ በሰፊው ህዝቡ እንደሚጠቀም፣ ለምሳሌ በሰርግ ጊዜ፣ በጦርነት ጊዜ፣ በህዝብ በዓል ጊዜ እንደሚጠቀሙ ይናገራል። አሁንም ቢሆን በኢትዮጵያ ውስጥ ሰንደቅ ዓላማ ስለበስ እናያለን፣ በሰርግ ስጠቀሙ እናያለን፣ በጦርነት ጊዜ ስጠቀሙ እናያለን። እንግዲህ ረጅም ታሪክ አለው ማለት ነው። ግን በህግ መሰረት ማለት ለመጀመሪያ ጊዜ የኢትዮጵያ ሰንደቅ ዓላማ ይሁን ብለው የሰጡን አጼ ምኒልክ ናቸው። አጼ ምኒልክም ይህን ያደረጉት ከአድዋ ጦርነት በኋላ ነው። ምክንያቱ ደግሞ የቀኝ አባይን የኢትዮጵያ ድንበር ለመወሰን ይሄዱ የነበሩት አሳሾች ፈረንሳዮችና ኢትዮጵያውያን አይ ለማስተዋወቅ ሰንደቅ ዓላማ ያስፈልገናል ስለዋቸው እሳቸው ያንን ቀለም ማለት ለመጀመሪያ ጊዜ ጻፊው እንደሚነግረን ከሆነ ለመጀመሪያ ጊዜ የኢትዮጵያ ቀለማትን በአንድ ጋር ሰፍተው ይሄ ሁላችሁ ሰንደቅ ዓላማ ብሎ ሰጣቸው ይላል። እንግዲህ ያሰፉት ሰንደቅ ዓላማ ታሪኩ ረጅም ነው።
እሺ አይደን አንዶ ሰፊ ነው። እኛ አጠቃቀሙ በኢትዮጵያ እንዴት እንደጀመረ ለመግለጽ ያህል ነው። ግን ሁለታችሁም ምናልባት ሰንደቅ ዓላማ የአንድ ሀገር ምልክት በመሆኑ ከተስማማችሁ እንደው ነገሩን ውይይታችንን ወደ ተጨባጭ ለማምጣት ወደ ኢትዮጵያ ሁኔታ ለማምጣት ዛሬ እንደምታቆት በሰንደቅ ዓላማ ምክንያት ግጭት እንደተካሄደ ኢትዮጵያ እንደነበረ እናውቃለን። የሀገር ምልክት ሆኖ ያለን ሰንደቅ ዓላማ አንዱ ተነስቶ መንግስትን የማይፈልግ እኔ መንግስትን እቃወማለሁ እንደውም ይሄ መንግስት ይፋ ያደረገው ሰንደቅ ዓላማ እኔን አይወክልም እኔም ራሴ ኢትዮጵያ አይደለሁም የሚል ተቃዋሚ ኃይል ይኖራል። በዚህ ጊዜ የራሱን ሰንደቅ ዓላማ ለማውጣት ይችላል ወይ? እንዲህ አይነቱ አካሄድ ያስገዳል ወይ?
አንድ ነገር ልጨምርና ወደዚህ ልምጣ። አረንጓዴ፣ ቢጫ፣ ቀይ መጀመሪያ ሶስቱ ቀለማት በሶስት ጨርቅ ላይ ነበር የሚንጠለጠሉት።
ለብቻ
ለየብቻቸው ነበር የሚንጠለጠሉት። በኋላ ነው አሁን በአጼ ምኒልክ ጊዜ ነው የተሰፉት። መሐላቸውም ላይ ደግሞ ምኒልክ የሚል ምም የሚል ምልክት ነበረበት። ወደ ጠየቀው ጥያቄ ልመለስና ኢትዮጵያዊነቴን አልቀበልም የሚል ሰው ይኖራል። ምክንያቱም ኢትዮጵያ ስትቋቋም እኔ አልነበርኩም አባቶች አልነበሩም የሚል አለ። ብሔራዊ የሆነውን ምልክት ሁሉ እኔ አልቀበልም እኔ የምፈልገው መሆን አለበት የሚል አለ። ሁለተኛ ደግሞ እዚህ አሜሪካን ሀገር የኮንፌዴሬት የሚባል ባንዲራ አለ እና ብዙዎች በተለየ ጥቁሮች አይወዱትም እና እኛን የሚጨቁን ምልክታችን ነው እና ይወገድልን የሚሉ አሉ። እና ያስ በሚሆንበት ጊዜ ባንዲራውን ይዘው ይሄንን ባንዲራ ይዘው ነው የመጡት የሚል አንድነት ሆነንበታል ብሎ ከማየት ይሄ ባንዲራ ኢትዮጵያን አንድነት ምልክት የሆነበት ነው በማለት ፈንታ ኢትዮጵያ በግድ ኢትዮጵያውያን ይሆንበት ነው ሲሉ ኢትዮጵያዊነታቸውን መካዳቸው ነው እንጂ ባንዲራውን መካዳቸው አይደለም። እሱ ምልክት ነው እና ይሄን እንግዲህ እንዴት አድርገን እንየው በሚባልበት ጊዜ ይሄ እንግዲህ የመንግስት ውሳኔ ነው። አንድ ሀገር አንድ ባንዲራ እንደሚኖረው የታወቀ ነው። አሁን ያለው ባንዲራ ይሄው አሁን ኢህአዴጎች ባለ ኮከብ ያደረጉት ነው ህጋዊው። አሁን ሌሎቹ ሁሉ ህገ ወጥ ናቸው። በኢትዮጵያ መንግስት አስተያየት ህገ ወጥ ነው እና የአሁኑ መንግስት ይሄንን በባንዲራ ምንጣላበት ምክንያት ምንም አይደለም፣ ሁሉም የፈለገውን ያውለብልብ። ግን የኢትዮጵያ ባንዲራ ይሄ ነው። እኛ መንግስትን በምንወክልበት ጊዜ የመንግስቱን ባንዲራ ይዘን እንገኛለን። ሌላው ህዝብ ግን የፈለገውን ባንዲራ ቢያውለበልብ ወይንም ደግሞ ቢያቃጥል ይሄ ዴሞክራቲክ ስሜት ነውና በዚህ ምክንያት አንድ ሀገር ወይንም አንድ ህዝብ ሊጨቆን አይገባውም፣ ሊቀጣ አይገባውም። አሁን እንግዲህ ዋናው ነገር ምን አይነት ያለ ባንዲራ እንኖራለን? አንድ መንግስት ያለ ባንዲራ ሊኖር አይችልም። ለመንግስት ማሳመኛው እንግዲህ ህገ መንግስቱን አክብሩ ነው የሚለው። ከዚህ የበለጠ ምንም ሊያደርግም አይችልም።
እሱም ህገ መንግስቱ ጋርም ስንሄድ ሌላ ችግር ይነሳል።
አዎ፣ አሁን ያለው ከዚህ ሁሉ ጭቅጭቅ አርማውን እናስቀርና ሁላችንም አንድ የሚያደርገውን ልሙጡን እንያዝ ነው። እንግዲህ ልሙጡ መያዝ እንዴት አድርጎ ወደኋላ እንደሚወስድ አይታየኝም። ባለ ኮከቡን የተጠላው የኢህአዴግ ስለሆነ ነው እንጂ ሶስቱ ቀለሞች አሉ፣ ተቀባይነት አላቸው በአብዛኛው።
ዶክተር ጌታቸው እንዳሉት ኢትዮጵያ አሁን የተፈጠረች ሀገር አልነበረችም፣ አይደለችም። አጼ ምኒልክም ሆነ አጼ ዮሐንስ በደብዳቤያቸው እንደሚገልጹት የጥንቱን የኢትዮጵያን ዳር ድንበር እግዚአብሔር ከፈቀደልኝና ጊዜ ከሰጠን ለማቋቋም እንሞክራለን ብለው በአጭሩ ነው ያቆሙት። በዚህ ምክንያት እነዚህ እኛ ኢትዮጵያውያን አይደለንም፣ አጼ ምኒልክ ነው በግድ ኢትዮጵያውያን አደር ያደረጉን የሚሉት አንደኛ የተዛባ የታሪክ አስተያየት ያላቸው መሰለኝ። ምክንያቱም የኢትዮጵያን ታሪክ ከአጼ ምኒልክ ጀምረው ነው የሚያዩት። የኢትዮጵያ ታሪክ ከዛ በላይም ነው። ህዝቡም ሲጋባ ካንድ ቦታ ወደ ሌላ ቦታ ሲፈልስና ሲዘዋወር በቋንቋም ሆነ በባህልም ሆነ በሃይማኖትም ሆነ ሲተሳሰር ነው የኖረው። በዚህ ምክንያት ታሪክን በታሪክነቱ ሰፋ አድርገን ማየት አለብን። ዝም ብለን የራሳችንን የፈጠራ ታሪክ መሰረት አድርገን በዛው ላይ መሟገትና መጣላት ያለብን አይመስለኝም። ቅንነት ያስፈልጋል። እነዚህ እንግዲህ የየራሳችን ሰንደቅ ዓላማ የሚሉት ቡድኖች የሚተርኩት ታሪክ በጣም ቅርብ ጊዜ ነው። የኢትዮጵያን ታሪክ ሙሉ በሙሉ አያንጸባርቅም። የብሔራዊ ሰንደቅ ዓላማ አለ፣ ግን እያንዳንዱ ድርጅት ደግሞ የየራሱ መግለጫ፣ የሀሳቡ የዓላማው ድርጅቱ መግለጫ አለ። የቆመበትን ዓላማ የሚገልጥ አለ፣ ግን የሀገርን ሊተካ አይችልም። የሀገር ደግሞ መታየት የሚገባ ከታሪካዊነቱ አንጻር ነው እንጂ ከግል ስሜት ወይ ከቡድን ስሜት ተነስቶ መሆን ያለበት አይመስለኝም። ሰንደቅ ዓላማ የሚወሰነው በአንድ ቡድን አይደለም፣ በሀገሩ በሚኖሩትን ትስስሮች፣ ታሪክ፣ እምነት እና ማንነት ማንጸባረቅ ያለበት መሰለኝ። ካለማወቅ እና ካለመረዳት የተነሳ ይመስለኛል።
በዛ ሀገር ህግ አልገዛም፣ እንዲያውም የዛ ሀገር ሰው አይደለሁም፣ ዜጋ አይደለሁም፣ ለምሳሌ ኢትዮጵያ አይደለሁም የሚል ሀይል የራሱን ሰንደቅ ዓላማ ይዞ ይታገላል። ይሄ ልክ አይደለም ብላችሁኛል። ግን በዛው ላይ ልሂድና ምናልባት አንዳንዱ ደግሞ እንግዲህ አንተ ኢትዮጵያዊ ካልሆንክማ ስለ ኢትዮጵያ ጉዳይ መሟገት የለብህም፣ ሰንደቅ ዓላማውንም አትቀበልም፣ ስለዚህ በኢትዮጵያ በሀገር ውስጥ ጣልቃ አትግባም የሚል ጥያቄ ቢመጣ ያስኬዳል? በዛው ሂዱ ፕሮፌሰር ሀይሌና ወደ ዶክተር ጌታቸው ይሄዳል።
ይሄ ሀይል በህዝብ ተመርጦ ነው ወይ? እንግዲህ ሀገር ስባል ሳለ ኢትዮጵያ የተቋቋማችሁ በእነዚህ ሀይሎች ወይ በእነዚህ ቡድኖች ስምምነት አይደለም። ተቋቁማ የቆየች ሀገር ናት። እነዚህ አሁን መጥተው የለም እኔ አልቀበልም ብሉ፣ የቀረው የኢትዮጵያ ክፍል መስማማት አለበት። ምክንያቱም ያ ሀገር የኢትዮጵያም አካል ነው፣ የሀገሩም አካል ነው። በዚህ ምክንያት እነዚህ ትንሽ ቡድኖች በሚሉት ተመርቶ ከብዙ ዘመናት ታሪኩ አባል የባለቤትነቱ አባል የሆነውን አካባቢ ዝም ብሎ መልቀቅ የሚችልበት አይመስለኝም። የህዝብ ተወካይነት አለው ወይ ነው። በስልጣንም ያሉት ሰዎች ይህንን ተረድተው
ወደ መፍትሄ ስንመጣ የመፍትሄ ሀሳብ ነው። በኢትዮጵያ ተጨባጭ ሁኔታ አሁን አወዛጋቢ በሆነው ጉዳይ መፍትሄ ምንድን ነው የሚል ጥያቄ ይኖረኛል። ለማጠቃለያ ቀደም ሲል ባነሳው ጥያቄ ላይ ፕሮፌሰር ጌታቸው የበኩሎን እንዲሉና ወደ መፍትሄ ሰጥተውልኝ በዛ እንዘጋለን።
አንድ የኢትዮጵያ ክፍል፣ አንድ ህዝብ ኢትዮጵያ አይደለሁም ራሴን ችዬ እሄዳለሁ ካለ ጦርነት ማወጅ አለበት። የነጻነት ግንባር ብሎ ፈጥሮ ጦርነት ማወጅ አለበት። ይሄ ደግሞ ሆኗል። ከአሁን በፊት ኤርትራ ይኸው የኢትዮጵያ ታሪካዊ እምብርት የነበረች ሀገር መጀመሪያውኑ ኢትዮጵያ ዛሬ ትንሽ የሆነችው ልክ በአሁኑ ጥያቄ ምክንያት ነው። አሁን በተነሳው ጥያቄ ብዙዎች የወጡት ከኢትዮጵያ ምድር የተለዩትና አሁን ይችን ያለችውን ኢትዮጵያ ብቻ ይዘን የቀረ ነው በዚያው ጥያቄ የተነሳ ነው። እኛ አይደለንም የሚሉ ሀይሎች ተነስተው ስላሸነፉ ነው። እንግዲህ ይሄ ጥያቄ የመንግስቱ የሚመልሰው ነው። አንድ መንግስት ወይንም አንድ አስተዳዳሪ አስተዳድራለሁ ኢትዮጵያን ብሎ የተቀመጠ መንግስት የኢትዮጵያን ዳር ድንበር፣ የኢትዮጵያን ጥቅም፣ የኢትዮጵያውያንን ጤንነት፣ ሰላምና እርምጃ የሚያካሄድ የሚያሳይ የሚያበለጽገን መሆን አለበት እና ዳር ድንበሯ የሀገሪቷ ሉዓላዊነት የሚጠበቀው በመንግስቱ ነው። አለዚያ ይሄንን አደርጋለሁ ማድረግ የሚያቅተው ቁጭ ብሎ የሚያከፋፍል መንግስት ሊኖር አይገባም እና ይሄ ኃላፊነት የመንግስቱ ነው። እንደዚህ ያለ የሚናገሩትን በማግባባት አንግባባምም ካሉ የሰው ሀገር አከፋፈልም ብሎ የሚያስፈልገውን እርምጃ መውሰድ የመንግስቱ ግዴታ ነው።
ሁለታችሁንም ከልብ አመሰግናለሁ። ውይይታችን በሌላ ጊዜ በዚሁ ጉዳይ ላይ ይቀጥላል። I'm from the የዛሬውን አበቃን። ሁላችሁም አብራችሁን ስለነበራችሁ እናመሰግናለን። በሙዚቃ ምርጫ በኩል ታዲያ ጥቂት አድሎ ልሰራ ነው ለባልደረባችን ለንጉሴ አክሊሉ። ሰርግ ላይ አይደል? ያውም የመጀመሪያ ልጁ ነው ምኒልክ ንጉሴ አክሊሉን እየዳረ ነው እና እኔና ንጉሱ በዚህ ሙዚቃ አጅበን እንሰናበታለን። የ15 ቀን ሰዎች ብለን ሰላም
ክቡራትና ክቡራን፣ አሁን የማጠቃለያ ዜና አሰማችኋለሁ። ኢትዮጵያ በአሁኑ ወቅት ወሳኝ የሆነ የለውጥ ሂደት መጀመሯንና በርካታ የበጎ ፈቃድ ሰዎችን እንደምትፈልግ ታዋቂው ምሁርና የሰብአዊ መብቶች ተሟጋች ፕሮፌሰር መስፍን ወልደ ማርያም አሳስበዋል። እያንዳንዱ ሀገር ወዳድ ዜጋም ለተጀመረው ለውጥ ድጋፍ እንዲያደርግ ጠይቀዋል። ፕሮፌሰሩ ይህንን መልእክት ያስተላለፉት ለመብቶች ተሟጋቹና በግብረሰናይ ለሚታወቀው አሜሪካ ውስጥ ለቆየው ለአቶ ኦባንግ ሜቶ አቀባበል በተዘጋጀ ስነ ስርዓት ላይ ሲሆን ኢትዮጵያውያን ተያይዘው ወደ ገደል ከመውደቅና ወደ ተራራ ከመውጣት መምረጥ ያለባቸው ጊዜ እንደሆነ ጠቁመዋል። ኢትዮጵያውያን እንደ አቶ ለማ መገርሳና ዶክተር አብይ አህመድን ያሉ መሪዎችንም እንዲደግፉ መክረዋል። በጀልባ መገልበጥ 224 ሰዎቿን ያጣችው ታንዛኒያ ዛሬ ብሔራዊ ሐዘን ላይ ትገኛለች። ኤምቪ ኔሬሬ የሚል መጠሪያ ያላት ጀልባ ሙሉ የማሳፈር አቅሟ 100 ሰው ሆኖ ሳለ 300 ሰው አሳፍራ የነበረ ሲሆን ለገበያ ይጓዙ የነበሩት ሳፋሪዎችን ይዛ ወደምትጠጋበት የኡካራ ደሴት ቡዊሲያ ቀበሌ ባህር ዳርቻ ልትደርስ 50 ሜትር ያህል ሲቀራት ነበር ሰሞኑን የተገለበጠችው። የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ከነገ በስቲያ ማክሰኞ ኒውዮርክ ላይ ይከፈታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የፊታችን አርብ ከሰዓት በኋላ በኒውዮርክ አቆጣጠር፣ በኢትዮጵያ ደግሞ አርብ ለቅዳሜ አጥቢያ ሌሊት ላይ ንግግር እንደሚያደርጉ ተገልጿል። በመርሃ ግብሩ 25 ሰው ለተገደለበትና ወደ 70 የሚሆን ሰው ለቆሰለበት ደቡብ ምዕራብ ኢራን ውስጥ ይካሄድ በነበረ ወታደራዊ ሰልፍ ላይ ለተከፈተ ተኩስ ተጠያቂዎቹ ዩናይትድ ስቴትስና የፋርስ ባህረ ሰላጤ አረብ ሸሪኮቿ ናቸው ስትል ቴህራን ዛሬ ክስ አሰምታለች። ፕሬዚደንት ሐሰን ሩሃኒ ይህንን የተናገሩት ለመንግስታቱ ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ለመብረር ከመነሳታቸው በፊት ነበረ። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ጥቃቱን አውግዘው ችግሩን ራሳቸው ጋር እንዲፈትሹ ለኢራን መሪዎች ምክር አስተላልፈዋል። ዩናይትድ ስቴትስ ከቻይና ጋር በምትገባበት ማንኛውም የንግድ ጦርነት በአሸናፊነት ትወጣለች ሲሉ የውጭ ጉዳይ ሚኒስትሯ ማይክ ፖምፔዮ ዛሬ አመልክተዋል። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ጀስቲን ትዋይ ቴክኒሻኑ ነበር። ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ዘወትር ምሽት ከሶስት እስካሁን አራት ሰዓት የሚያሰማውን ፕሮግራም አበቃ። ነገ ሰኞ በመደበኛ ፕሮግራም እንገናኛለን። ለዛሬ የራዲዮ መጽሔት አዘጋጅና አቅራቢ አዲሱ አበበ፣ ፕሮዲውሰር የንጉሱ ታምሬ፣ ደህና ደሩ እንላለን።